ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ ጳጉሜ 3 2010 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። ባለም ዜና ይሆናል እንደወትሮው ፕሮግራማችን የሚከፈተው። ከዚያ ሁለት ቅንብሮች አዘጋጅተናል።
እኛ መሰረት አለ ሴቶች መልካም ግንኙነት የሚያበረታታ ይህንን የሚደግፍ ባህል እንዳለን ነው። እና ለዞሮሞ ባህል ለምሳሌ አዶዬ ማለት ይሄኛው ነው። የሴቶች የጠበቀ ግንኙነት እርስ በርስ ለመጠባበቅ፣ ለመደጋገፍ ብዙ ነገር ቃል የሚገቡበት ጥብቅ ጓደኝነት መሰረት ነው። በትግራይም ደግሞ አዳና የሚባል ባህል አለና ሴቶች አሁንም ጥሩ የሆነ ጥብቅ የሆነ ግንኙነት ለመመስረት ሰርቱበት ባህል ነው።
አክሊል ሶሎሞንና ህሊና ብርሃኑ ይባላሉ። ሁለቱም የህግ ባለሙያዎች ናቸው። በዚች በጳጉሜ ወር በየአመቱ አንድ ቁም ነገር ብንሰራባትስ ብለው ተማክረው የጀመሩትን ያካፍሉናል። ሌላም ዝግጅት አለን።
ሙሉ ስራችሁ ግን በቃ ይሄው ልመና ነው?
ሌላ ስራ የለም። ወፍጭጭ ሰማይ ብልጭ ሲል የተጀመረ ነው። ሌላ አሚና ሲኮራ አዝማሪ ይሆናል ነው። ጠናሚል ድምጽ ታገኘ አዝማሪ ይሆን ነው እንጂ ሌላ ነገር የለም።
ከዛ ውጭ ማረስም መነገድም የለም።
የአሚና ገበሬ ፍየል በሬ ታይቶ አይታወቅም ሲጀመር።
የባህር ዳሯ ዘጋቢያችን አስቴር ምስጋናው ከላሊበላዎችና ከባህላቸው ጋራ ታስተዋውቀናለች። አያመልጣችሁ። በዚህ መልክ እስከ 4 ሰዓት ድረስ ከእናንተ ጋር እንቆያለን። አብራችሁ እንድታመሹ እንጋብዛለን። መልካም ምሽት። ወደ ዜናው እንለፍ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር የሥራ አስፈጻሚ ኮሚቴ ዛሬ ስብሰባውን መጀመሩ ታወቀ። ስብሰባው በመጪው ድርጅታዊ ጉባኤ ዝግጅት ላይ እንደሚያተኩርም ይነገራል። መለስካቸው አማሃ ተከታዩን አጠር ያለ ዘገባ አድርሶናል።
የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሥራ አስፈጻሚ ኮሚቴ ዛሬ ስብሰባ መቀመጡ ታወቀ። ኮሚቴው በመጪው ድርጅታዊ ጉባኤ ዝግጅት ሊከናወኑ በሚገባቸው ጉዳዮች ላይ ትኩረት ሰጥቶ እንደሚመክር መገናኛ ብዙሃን ዘግበዋል። ከዚህ ባሻገር በዚሁ በድርጅቱ 11ኛ ጉባኤ ላይ ሊቀርቡ በሚገባቸው ሪፖርቶች ላይም እንደሚነጋገር ታውቋል። ኮሚቴው ከዚህ ቀደም ባለው ስብሰባው በጊዜ እጥረት ምክንያት ሊወያይ ባልቻለባቸው አጀንዳዎችም እንደሚነጋገር ምንጮች ይናገራሉ። ኮሚቴው በአሁኑ ወቅት በሀገሪቱ የተጀመረውን ሁለንተናዊ የለውጥ ሂደት ተጠናክሮ በሚቀጥልበት ሁኔታ እንደሚወያይና ውሳኔዎችን እንደሚያደርግ ይጠበቃል። በሚቀጥለው 11ኛው የድርጅቱ ጉባኤ ድርጅቱ ከፍ ባሉ አገራዊና ድርጅታዊ ቁም ነገሮች ላይ ከፍ ያለ ፋይዳ ያላቸው ውሳኔዎች ይደርሳል ተብሎ እንደሚጠበቅም አስተያየት ሰጪዎች ይናገራሉ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ኢትዮጵያ የባህር ኃይል እንዲኖራት ለማድረግ እንቅስቃሴዎች ተጀምረዋል አሉ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሰራዊት ዋና ኤታማዦር ሹም ጀነራል ሰዓረ መኮንን። ጀነራል ሰዓረ ይህን ያሉት የሰሜን እዝ የሀገር መከላከያ ሰራዊት አዲሱን ዓመት ምክንያት በማድረግ በመቀሌ ከተማ ዛሬ ባዘጋጀው መድረክ ላይ መሆኑን በዚያ የሚገኘው ዘጋቢያችን ሙሉጌታ አጽባህ ገልጾልናል። በቀጣዩ አዲስ ዓመት በኢትዮጵያ በዘመናዊ ቴክኖሎጂ የበለጸገ ሰራዊት ለመገንባት ታቅዶ እየተሰራ መሆኑን ጀነራል ሰዓረ ገልጸዋል። ለዚህም መንግሥት የተለያዩ አደረጃጀቶች ቀርጾ ሥራዎችም ጀምሯል ብለዋል። ከእነዚህ አደረጃጀቶች መካከል ሀገሪቱ በ2011 ዓ ም የባህር ኃይል ለመገንባት የሚያስችል ሥራ የምትሠራ መሆኑ አንደኛው መሆኑን ተናግረዋል። የባህር በር የሌላት ሀገር የባህር ኃይል እንዳይኖራት የሚያግድ ነገር የለም ሲሉም አስረድተዋል። ብሔራዊ ጥቅም ለማስከበርም የባህር ኃይል እንዲኖር መንግሥት ወስኗል፣ መከላከያ ሰራዊቱም ሥራዎችን ጀምሯል ብለዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሰራዊት ዋና ኤታማዦር ሹም ጀነራል ሰዓረ መኮንን። አድማጮች፣ በዚህ ዜና ላይ በመጪው ሳምንት ሰፋ ያለ ዘገባ እናቀርባለን። ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኢራቅ ፓርላማ በባስራው ሁከት በትንሹ 12 ሰዎች የተገደሉበትን ሁኔታ አስመልክቶ ለመምከር ዛሬ ስብሰባ ጀምሯል። ህዝብ ለበርካታ ቀናት ተቃውሞ ሲያሰማ የቆየው የመሰረታዊ አገልግሎቶችን መዳከም፣ ሥራ አጥነትንና ሙስናን በተመለከተ መሆኑ ተዘግቧል። የፈረንሳይ ዜና አገልግሎት AFP በዚህ ሳምንት የተቃውሞ ሰልፉን የከሰከሰው በ1330 ሰዎች የተበከለው ሀጠጥተው መታመማቸው መሆኑን ዘግቧል። የሀገር አስተዳደር ሚኒስቴር በከተማይቱ ያስቸኳይ ጊዜ አዋጅ አውጥቷል። ትላንት በመቶች የሚቆጠሩ ተቃዋሚ ሰልፈኞች ባስራ የሚገኙን የኢራን ቆንስላ ጽፈት ቤት ወረው ካበቁ በኋላ እሳት ለኩሰውበታል። ኢራን ትውጣ፣ የኢራቅ ነጻነት ይመለስ ሲሉም ድምጻቸውን አሰምተዋል። የኢራቁ ውጭ ጉዳይ መስሪያ ቤት ቃል አቀባይ አህመድ ማህጁብ ስለዚህ ሲናገሩ ዲፕሎማሲያዊ ሚሽኖችን ኢላማ ማድረግ ተቀባይነት የለውም፣ የኢራቅም ፍላጎት አይደለም ብለዋል። ዩናይትድ ስቴትስ በበኩሏ ሁሉም ወገኖች የጸጥታ ኃይሉን ጨምሮ በሰላም ተቃውሞ የማድረግን መብት እንዲጠብቁና የዲፕሎማቶችንና ኤምባሲዎችን ደህንነት እንዲጠብቁ በውጭ ጉዳይ ሚኒስቴር ቃል አቀባይዋ በሄዘር ኖሬት አማካይነት አሳስባለች። የፕሬዚደንት ዶናልድ ትራምፕ የምረጡኝ ዘመቻ አማካሪ ጆርጅ ፓፓዶፖሎስ ትላንት በ14 ቀናት እስራት እንዲቀጡ ተፈርዶባቸዋል። ብይኑን የሰጡት ዳኛ ፓፓዶፖሎስ የግሉን ፍላጎት ከሀገር ፍላጎት በላይ አድርጓል ብለዋል። በዘመቻው ወቅት የትራምፕ የውጭ ፖሊሲ አማካሪ የነበሩት ጆርጅ ፓፓዶፖሎስ ሮበርት ሙለር በያዙት ምርመራ ጥፋተኛነቱ ተረጋግጦ የታሰረ የመጀመሪያው ሰው ሆነዋል። በመጨረሻም ፍሎረንስ የተባለው ከባድ ውሃ የቀላቀለ አውሎ ንፋስ በአትላንቲክ ውቅያኖስ ላይ ጥንካሬ እየጨመረ በመገስገስ ላይ ነው። የከባድ አውሎ ንፋስ ነገና በሚቀጥሉት ቀናት ጊዜ ውስጥ ከፍተኛ ውድመት ማድረስ ወደሚችል ኃይል እየተቀየረ ይመጣል ሲሉ የአየር ትንባያ ባለሙያዎች ያስጠነቅቃሉ። እየተጠናከረ የሚሄደው ፍሎረንስ በቅድሚያ ቤርሙዳን ከመታ በኋላ ከፊል የዩናይትድ ስቴትስ ምስራቃዊ ግዛቶችን ያዳርሳል ተብሏል። ሕይወት ለማጥፋት ይችላል ሲሉም ተንባዮች ስጋታቸውን ይገልጻሉ። ፍሎረንስ አውሎ ነፋስ በአሁኑ ወቅት በሰዓት የ100 ኪሎ ሜትር ፍጥነት እንዳለው ተገልጿል። ዜናው አበቃ።
የዓለም ዜናዎቹን አደመጥን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የሴቶች መልካም ግንኙነትን የሚያበረታቱ ባህላዊ መሰረቶችን መነሻ በማድረግ እህትማማችነትን የሚያጠናክር የማህበራዊ ሚዲያ ቅስቀሳ ለአምስት ቀናት እየተካሄደ ነው። የቢጫዋ እንቅስቃሴ በእንግሊዝኛ የሎ ሙቭመንት የሚባለው አባላት የጳጉሜ ንቅናቄ በሚል ሐሳብ በማህበራዊ ሚዲያ የማስተሳሰር መላ ይዘው ቀርበዋል። ጽዮን ግርማ ዝርዝሩን ይዛለች።
እህትማማችነትን፣ ሴት ለሴት የመተጋገዝ ባህልን ለማበረታታት እህቴ በሚለው የአማርኛ ቃልና ሐሳብ ላይ አዶዬ የአፋን ኦሮሞ ቃልና ባህልን አካተው አዳነይን ደግሞ ከትግረኛ ቃል መርጠው የሴቶችን ጓደኝነትና መልካም ግንኙነትን ለማጠናከር በጳጉሜ ወር ንቅናቄ መተዋል። ወጣቶቹ ወደ 30 የሚሆኑ ወጣት የተማሩ ሴቶችን አሰባስቦ ያዘው የቢጫዋ እንቅስቃሴ ቡድን አባላት በማስተማር በማንቃትና በሰባ መብትና በስርዓተ ጾታ ጉዳዮች ላይ ይሳተፋሉ። የጳጉሜ ወር የአምስት ቀን እንቅስቃሴያቸው የዚህ ስራቸው አካል እንደሆነም ይናገራሉ። አክሊል ሰለሞን የሰባዊ መብቶች ህግ ባለሙያና መምህርት ናት። ህሊና ብርሃኑም የህግ ባለሙያና መምህርት ናት። በስርዓተ ጾታ ህግ ላይ አተኩራ ትሰራለች። ሁለቱም በሀገር ውስጥና በውጭ ሀገር ዩኒቨርሲቲዎች ትምህርታቸውን ተከታትለው ወደ ኢትዮጵያ ተመልሰው ለሌሎች ሴቶች ማስተማር ማሳወቅና የማህበራዊ አገልግሎት ይሰጣሉ። በማህበራዊ ሚዲያ እና በተለያዩ የውይይት መድረኮች ላይ እያደረጉት ስለሚገኙት እንቅስቃሴ ጠይቄያቸዋለሁ። አክሊል ሰለሞን ስለ ጳጉሜ ንቅናቄ ከምታብራራበት ትጀምራለች።
የጳጉሜ ንቅናቄ አላማው በጾታ እኩልነት ላይ የተለያዩ ጉዳዮችን እያነሱ ውይይትን መፍጠር፣ መድረክ መፍጠር ነው። በዋናነት አላማው ብዙ ርዕሶችን ያነሳል እና በነዛ ርዕሶች ዙሪያ እየተወያየ አዲስን አመት ልክ ጳጉሜ መጨረሻ ወር እንደመሆኑ መጠን ጳጉሜን ደግሞ በተሻለ ስፋና በተሻለ ንቃት ለመጀመር ነው ጳጉሜ ንቅናቄ የምናደርገው በዋናነት አላማ።
ህሊና፣ እዚህ ላይ የምትጨምሪው ነገር አለሽ?
የጳጉሜ ወር የመጨረሻ ወር ነው። አንደኛም ሁለተኛ የሁሉም ወር ጽፎን በተመለከተ መወራት አለበት ብለን እናስባለን ከመስከረም እስከ ጳጉሜ። ነገር ግን የመጨረሻው ስለሆነ አመቱን ሙሉ ያላረግናቸው የቆጩ የቀሩ ነገሮች ካሉ እኩልነትን በማምጣት በተለይ ደግሞ የስራት እኩልነትን በማምጣት የቀረ ያላረግነው ነገር ካለ እንድንተዋወስ እና ሰው ነቃ ብሎ መልካም የሆነ አመት እንዲጀምር በበለጠ ደግሞ የሴቶችን የስራት በጉዳይ እንዳይረሳ እንዳይዋርፍ ይህ የምናደርገው ማለት ነው።
እዚህ የቅስቀሳችሁ ላይ የተጠቀማችሁት የቅስቀሳ መንገድ አለ? ለምሳሌ እህቴን በአማርኛ ወደ ኦሮምኛና ወደ ትግርኛ ቀይራችሁ እነሱን ነገሮች ቀስቀሳ ያረጋችሁበት ነውና እስቲ አክሊል ንገሪን ስለነዚህ መልክቶች።
ተቋግም የምናደርገው ምንድነው? አምስቱን ቀናቶች ለተለያየ ነገር እንመደባቸዋለንና የተለያየ ሮሾች እንሰጣቸዋለን እያንዳንዱን። የመጨረሻውን አምስተኛውን ቀን ደግሞ ለሚቀጥለው አመት ለጽታኩን ምን አይነት አስተዋጽኦ እንደምናበረክት አልጀዳን እንገባበት ቀን ነው። የመጀመሪያው ቀን በሴቶች መካከል እንትማማችነትና መልካም ግንኙነትን የማበረታታት ነበረ። ብዙ ጊዜ ምንድነው የሴቶች ግንኙነቶች ልክ መጥፎ እንደሆኑ ተደርጎ በማህበረሰቡ የሚነገረው፣ ሚዲያም ደግሞ ይህንን ነው የሚያሳየው። ብዙ ፊልሞች፣ አክሽን ድራማዎቻችን የሚያሳዩት የሴት ግንኙነቶች በጓደኝነትም ሆነ በሌላ በሸራ መደብ ቢሆን ግንኙነቶች ጥሩ እንዳልሆኑ ነውና ይህንን ሀሳብ የመቀየር ሴቶች መካከል ጥሩ ጓደኝነት፣ ጥሩ ግንኙነት እንዳለ የማስተዋወቅ ከዛም ደግሞ ማበረታታት ሴቶች ለእርስ በርስ እንዲጠቃቀፉ እንዲጠባበቁና አንዳቸው ለአንዳቸው መከታ እንዲሆኑ የማበረታታት ነገር ነበረ። ለዚህም እህትማማችነትን የማበረታታት አላማ ብለን እህቴ እያለን ሴቶች መልካም ግንኙነት ያላቸው ከማን ጋር እንደሆነ ከማን ሴት ጋር እንደሆነ እንዲነግሩን ነበር ያበረታታ ነው። እና የተለያዩ ጥናቶች ሲሰሩ በሴቶች ንቅናቄዎች ላይ ያወቅነው ነገር ምንድነው? ባህላዊ እኛ መሰረት አለ ሴቶችን መልካም ግንኙነት የሚያበረታታ ይህንን የሚደግፍ ባህል እንዳለን ነው። እና ለኦሮሞ ባህል ለምሳሌ አዶዬ ማለት ይሄኛው ነው። የሴቶች የጠበቀ ግንኙነት፣ እርስ በርስ ለመጠባበቅ፣ ለመደጋገፍ ብዙ ነገር ቃል የሚገቡበት ጥብቅ ጓደኝነት መሰረት ነው። በትግራይም ደግሞ አዳና የሚባል ባህል አለና ሴቶች አሁንም ጥሩ የሆነ ጥብቅ የሆነ ግንኙነት ለመመስረት ሰርቱበት ባህል ነው እና እነዚህም ባህሎች የማሳደግ የመኮትኮት ነገር እንሰራና በሴቶች መካከል ያለውን እህትማማችነትና የመደጋገፍ ባህል ብናዳብር ይህንንም የተለመደ መጥፎ ግንኙነት አላቸው ሴቶች የሚለውን ነገር አስተሳሰብ መቀየር ብለን ነው።
ህሊና፣ ምን ያህል ተሳትፎ አገኛችሁ በዚህ በማህበራዊ ሚዲያው ላይ አዶዬ አዳነይ እህቴ የሚል አድርጋችሁ ፎቶዎችን ያንቺ እህት ማናት እህትማማችነት እንደዚህ የሚሉ በምስሎች የታገዙ ቅስቀ ሳዎችን ስታደርጉ ነበርና ሌሎች ሰዎች ተሳትፎ አደረጉ ወይ? ሐሳባቸውን ሰጡበት ወይ?
ያው እኛም ይህንን ማድረግ የሚፈልገው ከኛ ውጭ ላለ ሰው ነው። እርስ በርሳችን ለመደጋገፍ አስራ አምስታችን ይህን ያርገናል ብለን ለመታየት ሳይሆን ከኛ ውጭ ያለው ሰው ምን ያህል ተሳትፏል የሚለውን ነው የምናየውና ትናንትና እህትማማችነት የሚለው አይዲያ ለብዙ ሰው ተቀባይነትን አግኝቷል። ብዙ ሰው ፈልጎታል፣ ይወዶታል። እንዳየነውም ደግሞ ፌስቡክ ላይ ብዙ ሰው ሼር አድርጎታል። ከምንም በላይ እኛ ከምናስበውና ከጠበቅነው በላይ የራሳቸው ያደረጉት ብዙ ሰዎች አሉ። በራሳቸው መልኩ ወስደው በራሳቸው መልኩ አቅርበውት እኛ እንዲያውም በጣም ወደነው ወደ ራሳችን ቴች ያደርግላቸውን ሰዎች አሉና ከምናስበው በላይ ትልቅ ተቀባይነትን አግኝቷል ብለን እናስባለን። ያየነውም እሱም ነው። ይህንንም ደግሞ ትራክ ለማድረግ ሀሽታጎች እንጠቀማለን። የጳጉሜ ንቅናቄ፣ የጳጉሜ አክቲቪዝም ኢትዮጵያ የሚሉትንና በዛ ስር ስናይ ብዙ ሰዎች እንደተሳተፉ ለማይችለናል።
ከስርዓተ ጾታና ከመብት ጋር በተያያዘ እንደዚሁም በማህበራዊ አገልግሎት ላይ በቢጫዋ እንቅስቃሴ፣ በሴታዊነት እንዲሁም በሌሎች እንደዚህ ከስርዓተ ጾታና ከመብት ጋር በተያያዘ ከሚሰሩ እንቅስቃሴዎች ጋር አትታጡም እና እስቲ የእናንተን ስራና ከሌሎች ጋር ያላችሁ ተሳትፎ ምንድን ነው? ህሊና፣
ከእህትማማችነት ሊጀምርና እኔና ትናንትና ባወራነው ፈን በጣም እህትማማቾች ነን። ከዘጠነኛ ክፍል ጀምሮ አብረን የተማርነው፣ ከአንደኛ ዓመት ጀምሮ ደግሞ በጣም አብረን ቀርበን እንሰራን ነበር። በደንብ የምንተዋወቃለን። እኔ እንደ አክሲል ሲቆጣኝ የምሰራ ሰውን ይህላ አይመስለኝም እና በብዙ ነገር እርስ በርስ የምንደጋገፈው ነው። ስለዚህ ይሄንን ነገር እኛ ስንጀምር፣ ንቅናቄውን ስንጀምር አንድ ቦታ ብቻ የሚሰራ አይደለም። ሁሉም ብዙ ሰው ይጠራሻል። ብዙ ቦታ ትፈለጊያለሽ። ቦታ እኩልነት ጥያቄ ደግሞ
ከምን በላይ የፖለቲካም ጥያቄ ነው። በተለያየ መልኩ ስለሚመጣ በተለያየ ቦታ በተቀራረበት ቦታ እኛም ራሳችን ደግሞ ሰውና የምናሰባስብበት አቅም አለን ባልንበት ቦታ ሁሉ ይገኛለን። የልሙት መጀመሪያችን ሊሆን ይችላል። ከዛ ውጭ ደግሞ አንቺ እንዳልሽው ሴታዊት አለ። ከሴታዊት ውጭ ደግሞ ረግስ እየመጡን አሁን ስራስጡታን ወደፊት እናራምዳለን፣ ወደፊት ዘነው እንሄዳለን። ከሱ ማድረግ እንችላለን። እኔ ሰዎች በምጡ ቁጥር እኛ የምንችለውን ያህል እንደግፋለን። እርስ በርሳችን እንደረጋግፈን ነው እየደረስ ነው ማለት ነው። በንቅናቄ ዙሪያ ላይ
ሌላ ያየሁት እንቅስቃሴ አለ። ልብሶችን በዚህ ቀናት ውስጥ እርዳታ ለግሱ የሚሉ ማስታወቂያዎችን አይቻለሁ። አክሊል፣ ከሱ ጋር ያላችሁ ተሳትፎና ግንኙነት ምንድን ነው?
የተጀመረው እንኳን ከኛ ውጭ ነበረ፣ ግን እኛም ደግሞ ይህንን አጋጣሚ በመጠቀም በጎጂና በቅርጮ ለተፈናቀሉ ወገኖች ልብስ የማሸባሸቡን ስራ ማገዝ ፈልገን ነበረ ነው ከክሎዝ ድራይቭ ከሚለው እንቅስቃሴ ጋር በመተባበር ልብስ እያሰባሰብን ነው ተፈናቀሉ ወገኖች እና በጣም ብዙ ልብሶች ሰብስበናል። አሁንም ግን አላለቀም እና እየሰበሰብን ነው ያለ ነው።
ምን ያህል ናችሁ? ምን ያህል ሴቶች፣ ምን ያህል ወጣቶች ናችሁ?
በአጠቃላይ በቢጫ እንቅስቃሴ የሚለው ሙቭመንት በምንለው ከሆነ በዋናነት የቀን በቀን እንቅስቃሴውን የምንሰራው ሰዎች ጥቂት ነን፣ ወደ 30 እንጠጋለን። ከዛ ውጭ ደግሞ በበጎ ፈቃደኝነት የተለያየ ዝግጅት ሲኖረን የሚደግፉንን ሰዎች አሁን እነሱም ቆጥረን ስለማንጨርስ ቁጥር በእንትን አንለውም። ግን በዋናነት እንቅስቃሴው ምንትን የምንለው ወደ 30 እንሆናለን።
ሁለታችሁም መምህራን ናችሁ፣ ዩኒቨርሲቲ ውስጥ ታስተምራላችሁ፣ በተለያዩ የኢትዮጵያ ቦታዎች ትንቀሳቀሳላችሁ፣ አዲስ አበባ ውስጥ መቀመጫችሁን አድርጋችሁ ሰፋ ያለ እንቅስቃሴ ታደርጋላችሁ እና ህሊና፣ አሁን እንደ ዋና ዋና የምታያቸው የሚታዩ የወጣቶችና በሴቶችም ላይ አተኩራችሁ ስለምትሰሩ ችግሮች ምንድን ናቸው?
ዋና ችግር ምለው ከለውጥ እንጀምር። ኢስቶስ ጥያቄና የወጣቶች ጥያቄ ለውጥ የሚገባው አይመስለንም እና እንደ ሀገር ደረጃ ለለውጥ ቦታ ሲሰጥ ሌላ ሌላ ለውጦች ነው እንግዲህ ሴቶች ላይ ያለው የእኩልነትን ጥያቄ ለውጥ አስፈልጓል ብለን አናስብም። ስለዚህ ከሱን ጀምራል። የሴት ጥያቄ የሴት ጥያቄ የፖለቲካ ጥያቄ መሆን ካልቻለ የመጀመሪያው ችግር ትልቁ ችግር የሚሆነው እሱ ነው ማለት ነው። በተለይ ደግሞ ወጣት ሴቶች ሴት ሲባል ትዝ የሚለን ትላልቅ ሴቶች፣ ወጣት ሲባል ደግሞ ትዝ የሚለን ወንድ ወጣቶች ከሆነ ሴት ወጣቶች መሀል ላይ ተጥለው በመሀል ላይ ቆመን ያሉት ማለት ነው። እና እሱ አንደኛው ችግር ነው ብዬ አስባለሁ። ሁለተኛ በሀገር ደረጃ በጣም ወደኋላ የቀረንበት ህግ መሻሻል ላይ ነው። ምናልባት እኔም አክሊልም ከህግ ባክግራውንድ ስለምንመጣ ህግ ተምረን ስለሆነ ህግም ስናየው ብዙዎቹን ሴቶች የሚጠብቅ አይደለም እና ሴቶች ላይ ያለው መላላት በጣም ያሳስበኛል። ሶስተኛው ንቃት ሊሆን ይችላል። ለመንቃት አለመፈለግም አለ። በባህል በቋንቋ በአገላለጽ በየቀኑ የምናየውን እና ኢትዮጵያ የሴቶችን ሀብቷን የሴቶችን ኃይል የምትበላ ሀገር ናት ብዬ ነው የማስበው። እንግዲህ ይህ ፍልሶቲ ሊሆን ይችላል፣ ግን በብዙ መልኩ ትውጣለች። እንኳን በመንግስት ፖሊሲ የሚያልፉ ሰዎች ይቅርና እንኳን በመንግስት ህግ እርዳታ የሚያልፉ ሰዎች ይቅርና ያደግንበት ማህበረሰብ ከምንም በላይ ቀና ሆኖ የሚያደግበት ይፈልግ ነበር። ቤተሰቦቻችን በጣም ይደግፉን ነበር። ራሳችንንም በጣም እንደግፋለን። እርስ በርስ ሪያክሽን ጊዜ ደረስ ነው እኛ እንኳን የመንግስት አይንክ ልማት ውጤት ነው ብዬ አላስብም። እኔ ወይም ድጋፍ ውጤት ነው ብዬ አላስብም። ነገር ግን እንደዛም ሆኖ እኛን እንኳን የጎተት ለጥ ነገር አለ። ፕሪቪሌጅ ወይም ደግሞ ከፍተኛ ማዕረግ በቤተሰብ ሊሆን ይችላል። በስራሽ እንኳን አግኝቶሽ ወደታች የሚቀር እንኳን ምንም ለሌላት የደከመችው ገና ፖሊሲና ህግ ወጥቶላት ለምትባለው ሴት ይቅርና ማለት ነው። ስለዚህ ይሄን ያለው ይሄ ችግር ነው ብዬ አስባለሁ።
አክሊልስ፣ እንደው በአንቺ በኩል የምታነሻቸው የሚታዩ የማህበራዊ ዋነኛ ችግሮች መቀረፍ አለባቸው ከወጣቱም ከሴቶችም ካስተሳሰብም እንደዚህ የምትያቸው አንኳር ጉዳዮች አሉ?
በጣም የሚያሳስበኝ እኔ አንድ ትልቅ ነገር የሴቶች ጉዳይ ሁሉ የመጨረሻ የምናየው ጉዳይ መሆኑ ነው። የሆነ ነገር ተሰርቶ ይደረስበታል ብለን ቆይ ብለን ወደኋላ የምንገፋው ነገር መሆኑ በጣም ያሳስበኛል። ሌላ በጣም የተዛባ አመለካከቶች አሉ። ህገ መንግስት እኩል ነው ስለሚል የሴቶች መብት ተረጋግጧል በቃ የሚል የተዛባ በጣም አመለካከት አለ። አሁን ላይ በተለይ በጣም እየጎዳኝ ያለው ግን ይሄ ነው። በቃ ሴቶች እኮ እኩል ሆናችኋል፣ እኩል ናችሁ ተብላችኋል እና ምን እንደምትፈልጉት የሚል የሴቶችን ጥያቄ የሴቶች ላይ ያለውን የበታችነት እኩል ያለ መሆን ነገር ያለ መረዳት በጣም ትልቅ ችግር አለ እና ይሄ ደግሞ አስተሳሰብ በጣም እየጎዳን የበለጠ ምክንያቱም ጥረቶችን እያስቀረ ነው ተሟልቷል ተብሎ ጥረት እንዳይደረግበት በጣም እንትን እያለ ነው እና ሰዎች እንደውም አሁን ሴቶችን ጉዳይ ስታነሽ ደግሞ ምን ፈለጋችሁ እስከመባል ድረስ እያደረሰን ያለ በጣም የተዛባ
አመለካከት አለና ብዙዎችም ሊና ጥቃቸዋለች። ያው ሴቶች በጣም ድርብርብ የሆነ ችግር ነው ያለባቸው እና ከዚህ ሁሉ ግን በጣም የሚያሻሽበን ሁለት የሆነ ታይም ነው ማህበራዊም ነው ኢኮኖሚያዊም ነው ብዬ የማስበው ነገር በሁሉም መንገድ ጨርሻችኋል በቃ ተደርጎላችኋል ተብሎ የማሰቡ ነገር በጣም ያሳስበኛል። ሌላው ያው እንዳልኩሽ ወደ ጎን የመቀፍ ሴቶች ነገር ይደረስበታል ተብሎ አለመታሰቡ የሀገር ጉዳይ መሆኑ ራሱ በጣም በቀጨጨ መልኩ ነው የሀገር ጉዳይ ራሱ ተደርጎ ሲታሰብ በጣም ቀለም ተደርጎ ነው የሚታየው እና እንደ አንገብጋሪ ጉዳይ አስቸኳይ አሁን መታየት ያለበት ነገር መስሎ አይታየንም እና ብዙ በሀገራዊ በዜግነት ጥያቄዎች ላይ የሴቶችን ጉዳይ ወደ ኋላ የማለት ነገር አለና ከእነዚህ ነገሮች ጋር ያለውን በሙሉ ክሽሽር አለማየታችን በጣም የሚያሳስበኝ ጉዳይ ነው።
ሁለታችሁም ችግሮቹን አንስታችሁታል። እነዚህን ችግሮች ለመቅረፍም ይመስለኛል እነዚህን እንቅስቃሴ የምታደርጉትና ሌላ ጊዜ በስፋት ይዘናችሁ እንመለሳለን። እንቅስቃሴያችሁን ማሳወቅ ማስተማር የምትፈልጉትን ጉዳይ አንስታችሁ በሌላ ውይይት ታለ እንመለስበታለን። ለዛሬ አክሊል ሰለሞንና ህሊና ብርሃኑ ለሰጣችሁን ማብራሪያ በጣም እናመሰግናለን።
ዮን ግርማንና እንግዶቿን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። ባንድ ሙዚቃ አረፍት እናድርግና ወደ ቀጣዩ ዝግጅት እናልፋለን።
Get it.
የአዲስ አመት ዋዜማ እንደመሆኑ ደግሞ አንድ የአዲስ አመት ዜማ እንጋብዛችሁና ወደ ቀሪው ዝግጅታችን እናልፋለን። ቴዲ አፍሮ አበባዬ ሆይ ይላል።
በኢትዮጵያ ትንሣኤ What was the book? What was the book? What was the book?
በመግቢያው ባጭሩ እንደሰማችሁት ዛሬ የባህር ዳር ዘጋቢያችን አስቴር ምስጋናው ላሊበላዎች በተለምዶ አሚናዎች እና ጥንታዊ ባህላቸውን የሚያስተዋውቁን እንግዶች ይዛ ቀርባለች። አብረና ድምጥ።
የዘር ሐረጋቸውን የሚመዙት ከንጉስ ላሊበላ ነው። ከልመናዎች ሌላ መክሊት የለንም ባዮች ናቸው። ምን ነው ሲባሉ መልሳቸው የአባቶቻችን ነው ነው የሚሉት። በተለምዶ አሚናዎች በሌላ አጠራር ላሊበላዎች እየተባሉ የሚጠሩ ማህበረሰቦች። አሚናዎች ወይም ላሊበላዎች በሀገራችን በትግራይ በኦሮሚያና በአማራ ክልሎች በተለያዩ ቦታዎች ተበታትነው የሚገኙ ማህበረሰቦች ናቸው። ድሮ ገና በሌሊት ወፍ ጭጭ ሳይል ጎሳ ይቀድ ነበር የሚለምኑት። ዛሬ ግን ጠራራ ፀሐይ መርጠዋል። ከረፈደ ያገኘውት ሰውነት ለገሰ በአንድ ግለሰብ መኖሪያ ቤት ላይ በር ላይ ቆሞ የሙገሳ ቃላቱን እንዲህ ሲያወርድ ነበር።
እንኳን ተገናኘን የዘረ መልካም ለጃን አገለታይ ድረሰው አድሮ ይገናኛል ሞት ያልቀደመው ሰው ጥሩ እንደ በረሌ የማደፈር ሰው አይላለ የሚያበላ እንኳን ሌለው ሰው እጅህን አዝናም ነው ወይ ለስንቱ አደረሰው ተለጇች ጋር አይኔ አበባ ተምትወዳ ሚስት ተባለ ቤት ጋር ታገኘው ደና አንዱን ልብስ አልብሰኝ ቅርብ ይበልና
ለሚሰጥ ሰውስ ምን አይነት ሙገሳ ነው የምትሰጠው?
አሁን እንግዲህ ስጦታን እቀበላለሁ። እሺ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ሰጥቶ ቁፉን አርቆ መልካም መርቆ በጠፋ ጠግቶ በጎደለ ሞልቶ ይስጥልን። መቀኛ ቢመቀኝ ጥላት ቢዋሽ አምላክ አርጎ ትልቅ አትሆንም ትንሽ። መቀኛ ከናረረ ሸረኛ ሀረረ የተቀመጥክበት ቦታው መሰከረ። ያው ተመልከቶ አበባው ሲያምር ሌት እንደ ጨረቃ ቀን እንደ ጀንበር።
ሳይሰጥ ለሚቀር ሰውስ ምንድን ነው የምትለው?
ሳይሰጥ ለሚቀር አሁን እዛው ምን ባሰጡ ብታሰናብቱ እንኳን አትቆሙ ብትሉ እኮ ምንም ጉዳት የለውም እልና እዛው ጎረቤት እሄዳለሁ። ጎረቤት እሄድና በእናንተ ማድሉኝ ባለማረጉ ሰው ብዬ ልመናያን ቀን ስቀጥል እንኳን ተገናኘን የዘረ መልካም ልጅ ገለታ ይድረሰው አድሮ ይገናኛል ሞት ያልቀደመው ሰው። አሽሙሬን መጀመሪያ ነው። ባለጌ ቢከበር አይጠጣም አበር ያዩ ልጅ ደግ ነው ምንም ጦም ቢያድር። ያዩ ልጅ ደግ ነው ዝናውን ይወዳል ንፉግ ለመንገዱ እያየን ያገዳል። በእናት በአባቱ ቤት በመስጠት ያደገ ያበላል ያጠጣል እያደገደገ። በእናት በአባቱ ቤት መስጠት ያላየ ሰው ሲያሞግሱት ያውቅ ቢያሙት ወዳይ በሰው ላየ ትልቅ ዘር። ያዩ ልጅ ደግ ነው ይገኛል በውሉ ቢያገኝ በገንዘቡ ቢያጣ በምግባሩ። ይህ እንግዲህ እሱ አሽሙር ነው።
ሰውነት ለገሰ ከጎጃም ደጀን አካባቢ ነው የመጣው። ኑሮው በሙሉ ልመና ላይ ነው የተመሰረተው። ታሪኩን እንዲያጫውተኝ ጥቂት ጊዜ ለመንኩት። በቆይታዬ ግን ታሪክን፣ ባህልን፣ እምነትንና ጥበብን ተማርኩበት። ይሄው ለእናንተም አካፈልኳችሁ። ጥያቄን ስጀምር ልመና ወይስ ስራ የቱን ልምረጥልህ አልኩት።
ወደ ስራችን ልንር ነው ምን ከቤታችን ስንወጣ በበጋም ቢሆን አያችንን ጭነን ስንሄድ ወደ ስራችን ልንር ነው ምን
ጀመርከው?
ምን እንግዲህ አመተ ምህረቱ ምን ላይ እንደሆነ እንጃ። 18 አመት ወደዚህ አውልመና ላይ ነው ያለው።
ወላጆችህ ያየህን ያደከው?
አዎ እነሱን ከተላለው ያው በበጋም ያው ገጠራ ያጠብቃለሁ እነሱ የሚሉትን ከተላለው ተዛዋዲያ ግጥሙንም ምኑንም ተነሱ ተማርከው።
ብዙ ጊዜ ከተማ ላይ የምትታዩት ክረምት ላይ ነው። ለምንድን ነው ክረምትን የምትመርጡት?
ከተማ ስለምናሳልፈው ነው ክረምቱን። በበጋ ገጠር ነው እህል አዝመራ ይወቃል ገጠር ነው ምንለምን። በክረምት ግን ከተማ ያው የመንግስት ሰራተኛው ምኑም ረፍት ነው ምንድነው ያው በክረምት ከተማ ነው የምናሳልፍ።
ሙሉ ስራቹ ግን በቃ ይሄው ልመና ነው።
ሌላ ስራ የለንም። ወፍጭጭ ሰማይ ብልጭ ሲል የተጀመረ ነው። ሌላ አሚና ሲኮራ አዝማሪ ይሆናል ነው ጥናቢል ድምጽ ታገኛ አዝማሪ ቢሆን ነው እንጂ ሌላ ነገር የለውም።
ከዛ ውጭ ማረስም መነገድም የለም።
የለም ያሚና ገበሬ ፍየል በሬ ታይቶ አይታወቅም ሲጀመር የለውም። ይተልቅ እንረደው ነው እንጂ ታረስበት አይባልም። እና አሚናም ያው ልመና እንጂ የለውም።
የለም ግን ለምን እንደምትለምኑ ታውቃላችሁ?
ይሻለው ያው ይቆምጣቸዋል። ግን አሁን ትልቁን አረስተን የምመልሰው ትቶ ተቆምጦ ያየነው ነገር የለም። ብቻ እኔ ተቸር ነው ልቆመጥነው የሰው መጀመሪያ አልሆንም በማለት ያው በፈራቻ ሁሉም ያው በመህር ነው በመለመን ያለ።
እንደው ለአንድ አመት እንኳን የሞከረው ሰው የለም?
የለም
አቆመው
የለም። ያ ቢታይማ በርግጥ መቆመጡንም እናረጋግጥ ነበር። እንደገናም ታልቆመጠው ደግሞ ሻለሻል ያለው ወደ ሥራ ለሚሰማራ ነበር።
አይ ብዙ እኮ አሁን በጉልበታችሁ ሰርታችሁ መብላት የምትችሉ ሰዎች ናችሁ በአብዛኛው።
ማጎቱም ነበረን እንጂ ኩልሽ ይሄው ይሆናል በማለት ነው እንጂ ሰርቶ መብላት ነው የመሰለ ነገር እኮ የለም። የሰው ፊት እኮ ነው።
ግን አሁን ከዚህ ከልመና የምታገኙት ገቢ በቂ ነው ብለህ ትላለህ?
እሱማ እየኖርንበት አሁን በበጋ ስንትና ስንት ጭነን እናስገባለን እኮ። አዎ ቅርብ ዙሪያ ያለውን ጭነን እናስገባለን፣ ራቅ ያለውን እንሸጣለን። እና ያ እንኳን እኛን ለሰውም ተርፋለን።
ዘራችሁ ግን ከየት እንደመጣ ታውቃለህ?
ዘራችን የመነሻው እንግዲህ ያው ላሊበላ ነው የሚባለው። አዎ ተዛም በኋላ እንግዲህ በየቦታው ነው። አሁን በዚህ በመራ ቤቴም አለ እና በሸዋ ላሊበላ እንባላለን ስማችን። በጎጃም አሚና ነው፣ በወሎ አባውዴ እንባላለን፣ በጎንደር አባ ነዝንዝ እንባላለን። የስማችን ይሄ ነው።
ጋብቻስ እንዴት ነው የምትጋቡት? እርስ በራሳችሁ ነው ወይስ ወጣ ብላችሁ ማግባት ትችላለህ?
አራ እርስ በራሳችን ነው። እኛ እስከ ሰባት ቤት ድረስ ጠይቀን ባይድ ነው፣ ከሌላ ሰው ጋር አንጋባም። አዎ
ለምንድን ነው?
ጋብቻማ ይከለክለናል። እሱ ልመና ሊሄድ ነው ወይስ ይሄኛው እርሻ ሊገባ ነው? በዚህ ምክንያት አይሆንም።
የራሳችሁን ዘር ነው የምታለው?
አዎ የትም ቦታ የትም ሩቅ ቦታ ቢሆን ያው የራሳችንን ዘር ፈልገን።
ፍቅር እኮ ግን አስቸጋሪ ነው። አሁን እንደው ሌላ ልጅ አሁን ለምሳሌ ሌላ ከእናንተ ዘር ውጭ ፍቅር ቢያስቸግረው ምን ልታረጉ ነው?
እኮ እንግዲህ እስካሁን እንጃ የለም እንጂ እንግዲህ ያማ ያው ተበላሸ ማለት ነው። ሌላ ውስጥ ገባ በቃ።
አንተ እንደው ስራውን ብትተው ትመርጣለህ ወይስ መቀጠል ነው የምትፈልገው?
እኔ እንኳን እድሜም እንግዲህ ገፋ እያለ ነው። እኔም የወለድኩት ልጅ አሁን ወደ ስራ ለሚሰማራ ደስ ይለኛል። ግን ይሄ ይሆናል በማለት ፍራቻ ውስጥ ነው ያለው።
እስከ ዕለተ ሞት ነው ማለት ነው መለመን ያለብን?
አዎ ሌላ ምን አለ? ምንም አማራጭ የለም እኮ።
የአሁን ዘመን ልጅስ እንደው የመለመን ፍላጎት አለው?
ፍላጎቱ የላቸውም። ብቻ እንግዲህ እኛ ቀደም ያልኖች ደግሞ እንዲህ እንሆናለን የሚል አስፈራራቸው ስለምናስፈራራቸው ነው እንጂ ፍላጎቱ የላቸውም። እንኳን እነሱ እኛ በአሁኑ ዘመን ላይ እኛ ራሱ እየጠገንን ነው ያለን። አስጠልቷል። ነገሩም ተራቋል። አማርኛውም ተሰው የሚወጣ አማርኛም ሌላ ጉዳይ እየሆነ ነው። ያን ባህሉን መከተሉን ትቶ ሌላ አማርኛ እያዞረ ነው ያለ። ያልተቀየረ ነገር የለም። ቀይሩ፣ ለምን ሰርታችሁ አትበሉም ነው የሚሉን በየቦታው። እኛ ዝም ብለን አከረም ይሄን ይዘን ተቀምጠናል እንጂ ያው በየቦታው አሁን ተቀባይነት የለም።
አሚና ሲኮራ አዝማሪ ይሆናል ብለኸኛል እና መቀየር ብትፈልግ አዝማሪ መሆን አይከለክልህም?
አይከለክለኝም። ድምጼ ነው የሚጠይቅ። ያ ድምጻዊ መሆን አለብኝ እና ዘፈኑን መቻል አለብኝ፣ ድምጻዊ መሆን አለብኝ እንጂ ያስ ቢሆን ያው ስጡኝ አይደል? ሌላ ምን አለ? አዝማሪም እኮ ያው ስጡኝ ነው። በዘፈን ተቀየረ እንጂ ስጡኝ ነው። ሰው ፊት ያው ጣጥንጣጥ ብሎ ያው ስጡኝ ብሎ ተቀብሎ ነው። ሌላ ነገር ለውጥ የለውም አንድም።
ስለዚህ አዝማሪ መሆን ማንም አይከለክል?
አዎ ድምጽ ማጣቴ ነው እንጂ ምንም የሚከለክለኝ ነገር የለም። ያው ስጡኝ ነው፣ ሌላ ነገር የለውም።
ግን እኮ አሁን ስሰማው ድምጽ ቆንጆ ነው፣ ለዘፈን ይሆናል።
አይ አልሆን ብሎ ነው እንጂ ሳልሞክረው ቀረው ብለሽ ነው? አልሆን ብሎ ነው።
ሞክረዋል?
አዎን። ተማሲንቆ ጋር ተነገሩ ጋር ሳይይዘው አልሆነም። ስላልሆነ ተውኩት እንጂ ስጡኝ ስለሆነ ምንጊዜ የሚያወኑ
እንደው ግጥሙንስ እንደው ከየት ነው የምታገኙት? የተሸመደደ ነው ወይስ አዳዲስ ነገር ትጨምሩበታላችሁ?
ግጥሙን እኛ እንደሆነልን ነው ታገኘን። ተዚችውን ፈጠር እናደርጋታለን። በቅጠሉም በሳር በቅጠሉም በቤቱም እንገጥማለን። በአዲሱ ቤትም አዲስ አለም ይገባበት እንላለን። ግጥም እዛው እየፈጠርን ነው በአብዛኝ። በስተቀር ያው ስንከታተል ታባቶቻችን ያው ችኑ የሰማናትን የያዝናትን ያችናል። በቃ ሌላ በትምህርት የለ በምን የለ የተከተለን ያጠና ነው
ለልመና የምትወጡት በጣም በደረቁ ለሊት ነው። ድሮንዶም በጣም በለሊት ነበር እና አሁን እንደውም ከነጋ እየመጣችሁ ነውና ለምንድን ነው በለሊት የምትወጡት?
አማ ባህሉ ነው፣ ደስ የሚል ለሊት ነው። አሚናና ጅብ ተነጋ ያምርበትም ነው የሚባል። አሚናና ቅቤ ጣይ ተሞቀው አይረባም ነው። ለሊት ይነሳል፣ እንደተኙ ይገጣጠማል፣ ይጮሃል። የዛን ጊዜ እንደሆኑ ሰውም አልናቀውም ነገሩን። ብድግ ይላል፣ መብራቱን ያበራል፣ ይከፍታል፣ ይሸልማል፣ ይመረቃል፣ ተመርቆ ይሄዳል። በዚህ ምክንያት ነው ለሊትምነት።
ታዲያ አሁን ለምንድን ነው ባህሉን የሻራችሁት? አሁን እኮ ቀን ቀን ነው እየመጣችሁ ያለው።
አሁንማ እንደማስቸገር ስላደረገ ነው። ትንሽ ለሊትም ሲሄዱ እንደመጎዳትም እያሉ እንደው ድርየውም ምንም እንደመጎዳት ሳንቲም ባላቸው እየመሰላቸው እንዲያ ሲሆን ጊዜ ያው ወደ ቀን አዙረናል።
ሴቶቻችሁ አሁን በለሊት መነሳት፣ ልጅም ይዞ በለሊት መሰቀየት ጥሩ ነው ትላለህ? በተለይ ይሄ ስራ ለሴት ልጅ ጥሩ ነው?
ተጥንት የወረደ ነው። ጥሩ ሆኖ አይደለም እኮ ያው ተቀባይነት ይኖረዋል አይደለም። ተጥንት የወረደ ስለሆነ አለ ሴት ደግሞ አሚን አይሄድም። መታወቂያችን ያው ግልጽነታችን ሴት ይዘን አህያችንን ስነር ይሄ ነው የኛ መታወቂያ።
አሁን አንተ መቼ ሴት አለህ ከጎን?
አሁንማ እንግዲህ እንደ ጊዜው ሆኗል። አውጭኝ አውጭኝ፣ እሷን በበኩሉ ያው እየሞከረች ነው። ያ ነው እኔ አንዱ ቤት ሲይዝ እሷን ፈቀቅ ብላ አንዱ ሰፈር ላይ ነው ያለች። በየብቻችን እየጮን ማለት ነው።
አሁን እዚህ ምንድነው ቤት ተከራይታችሁ ነው ያላችሁት?
አዎ እዚህማ ኪራይ ነው።
ስንት ብር ትከራያለህ?
ክራይኛ በቀን ነው እንደ ወለል ለምን ከፍል? 5 ብር እየከፈልን ነው ያለ።
አመሻሽ ላይ ሴት ነው የምታመሹት?
መሻሽ መዋ ብሎ ጉርስ አይቀር። ሴቶችም ያው ቡናቸውን አፈሉ፣ ጠላም ተሞከሩ፣ ያው በጆክ ያመጣሉ፣ ቁጭ ላሉ። እኛም ደግሞ ያው ተቀላቅለን ወደ መጠጡ ነው አይቀር። ያው እንግዲህ ጉረሩ አይደል? አዎ ወደ ኋላ የለም።
ቁጠባ የሚባል ነገር የለም ማለት እኮ ነው።
አይ ቁጠባ እንደው ቢኖርም ልብ ያለው ይሞክራል። በስተቀረ ግን ለመጠጥ ደግሞ ወደ ኋላ የለም።
ስለዚህ
አሁን እንግዲህም ለወር ነው። አዎ
ስለዚህ ከጆዳፍ ነው ኑሯችሁ ማለት ነው?
ከጆዳፍ ነው። ስለዚህ እኛ እንደውም ለነገ የሚባል ነገር የለም። አሁን የመጣ ነው እንጂ አልፈጠረብንም። ሄደንም አናጣም። ለምን አትጣ ተልምን አትውጣ ነው ያለን ሲሰራ ነው። አዎ እና የሚጨክንም ብንም የለም። አሁን ለእህቱ ለወንድሙ የማያበድረው እንደው እኛ በቅ ስንል ደንገጥ ይልልናል። ማደር ያርጎልን ይሁን እንግዲህ። አዎ
ስሙንም መናገር ያልፈለገ ድምፁም እንዲቀረጽ ያልፈለገ አንድ አሚና ደግሞ እንዲህ ብሎኛል። ልመና ያባቴ ሆኖ እንጂ ጥሩ አርሶ አደር ነኝ። ደግሞም የናጠጥኩ ሀብታም ነኝ። እልፍኝና አዳራሽ ያለው ቤት አለኝ፣ በሬዎችም አሉኝ። ግን ባለምን እቆመጣለሁ አለኝ። ከሰውነት ጋር በነበረኝ ቆይታ ሰውነት ከህዝቡ ብሎም ከማህበረሰቡ ራሱን ልዩ አድርጎ የገለጸበትን ሐሳቦች እንደገና ማስታወስ ጀመርኩ።
ለምን አትጣ ተልምን አትውጣ ነው ያለን። ያሚና ገበሬ ፍየል በሬ ታይቶ አይታወቅም። ሲጀመር ከሌላ ሰው ጋር አንጋባም።
ግን በአንድ ማህበረሰብ ውስጥ በተለይ ከባህል ጋር በተያያዘ ራስን አግዝፎ ወይም አሳንሶ ከፍ ሲል ራስን ልዩ ፍጥር አድርጎ መቁጠር መነሻው ምንድን ነው? በባህር ዳር ዩኒቨርሲቲ የስነ ባህል መምህር የሆኑትን ዶክተር ዋልተ ንጉስ መኮንን ጠየኳቸው።
እንግዲህ በእያንዳንዱ ማህበረሰብ ውስጥ የሚገለሉ ካስት የሆኑ ግሩፕስ አሉ። ራሳቸውን በተወሰነ ነገር ለይተው የሚታወቁ ማለት ነው። እንግዲህ አመጣጣቸውን ወደኋላ ሄዶ ማየት ይፈልጋል። ለምን ራሳቸውን በዚህ ባህል ውስጥ አኖሩ? ለምን በዚህ ተለይተው እንዲታወቁ አደረጋቸው? የሚለውን ወደኋላ ሄዶ መመርመር ይፈልጋል። ከመገኛ ቦታው አንጻር ሁሉ አንዳንዴ በሀብት ክፍፍል ወቅት ድርሻ ላለመያዝ ማህበረሰቡ ካለው ሀብት ከሪሶርሱ በሚሻሙበት ጊዜ አንዳንዴ ዘግቶ መምጣት ሊሆን ይችላል። ቀድሞ የያዘው ኃይል ቦታውን ከተቆጣጠረው፣ አሁን ለምሳሌ በእኛ ማህበረሰብ እነሱ ብቻ ሳይሆኑ የእጅ ሙያ ሃንድ ክራፍትም የተገለለ ነው። ካስትድ ነው ክሮፕስ። አሁን ከግብርናው በተለይ ግብርናው ነው ክብር ያለው ቦታ ያለው ማለት ነው። አሁን ግብርናው ቀድሞ የተሰራው ቦታውን የያዘው አካል አለ። ዘግቶ ደራሹን ላለማሳተፍ የተለያየ ስም የተለያየ መገለጫ በመስጠት የማግለያ ቴክኒኮች አሉ። የሀብቱ ተካፋይ ተቋዳሽ እንዳይሆኑ በጋብቻም ገብተው እንዳይተሳሰሩ፣ በአንዱ መግቢያው መንገድ ጋብቻ ስለሆነ መተሳሰሪያው መንገድ አንዱ በዚህ ነው ሊገቡ የሚችሉ። ስለዚህ የጋብቻ እንዳይተሳሰሩ በመምረጫ መስፈርቱ ላይ የነውር ለምሳሌ በአጥንት በደም አንስማማም፣ በክብር አንመጥንም፣ አይመጥኑንም በሚል እንዳይቀላቀሉና ከተቀላቀሉም የሀብቱ ተካፋይ እንዳይሆን የማግለያ ቴክኒኮች በተለያዩ የዓለማችን ክፍሎች አሉ። እና ሁልጊዜ እንደዚህ ካስት ግሩፕስ ባሉበት ሶሳይቲ ውስጥ ሁልጊዜ ታቦስ አሉ፣ ነውሮች የማግለያ የፒውሪቲ እና ዴንጀር የምላቸው የመልጻትና መርከስ ሳቢዎች በጣም ጎልተው ይታያሉ። እነዚህ የማግለያ ቴክኒኮች ናቸው እና ብዙ የነውር አስተሳሰቦች ይጫራሉ።
እነዚህ ማህበረሰቦች መለያ ባህሪያቸውስ ምንድነው?
በጋብቻም ተለይተው ይታወቃሉ፣ በስራ መስካቸውም ተለይተው ይታወቃሉ። ባንዳኖራቸውም ከሰዎች ጋር አይቀላቀሉም። ከራሳቸው ቡድን ውጭ ከሌላው ጋር በተለያዩ የማህበረሰብ መተሳሰሪያ መንገዶች የመገናኘት እድላቸው ጠባብ ነው። አይተሳሰሩ። ለምሳሌ ሌላው ማህበረሰብ በዝምድና ሲርቅ በስጋ ልገናኝ ሲል በክርስትና በጡት መጣባት በማደጉ በተለያየ መልኩ የመተሳሰሪያና ዝምድና የመፍጠሪያ መንገዶች አሉ። በንስሐ አባት በተለያየ ይገናኛል። እነዚህ ግን ከሌላው ማህበረሰብ ጋር የሚተሳሰሩባቸው መንገዶች በጣም ይላሉ እና ትክክለኛነታቸውን ለማጉላት ምንም አይነት የስነልቦና ጫና በውስጣቸው እንዳይደርስ ለመከላከል የሚተኩሉት ደግሞ የእምነት ስርዓት አላቸው። ባህላዊ እምነት ለምሳሌ በዚህ በመለመናቸው ምክንያት ልመናን ወደው ሳይሆን ተገደው እንዳመጡት አዲ ተክላሉ እና ባይለምኑ ጣፈንታቸው ምን እንደሚሆን ማለት ነው። ስለስተልቦናቸውን የማደላደያ ሌላ እንትን እንዳይጫናቸው ህይወታችንን ስሜት እንዳይስማቸው ማምለጫ መንገድ በጽድቅ ይመስሉታል። እና ለምሳሌ ከመንፈስ ቅዱስ ጋር ከኢዮብ ጋር ያንደጻጸሩ ራሳቸውን ለተቀደሰ ነገር እየሰሩት እንደሆነና ወደ ልዩ ቦታ የሚያስገባቸው ስራ አድርገው ባህሉን ይተኩበታል ማለት ነው። ስለዚህ ይሄ ነገር አለ። ስለዚህ አሁን ምንድነው በየትውልድ ውስጥ ይሄ ነገር እየሄደስ ደካማይ ስራ ባህልን ያመጣል። የልጆች የፈጠራ ችሎታቸው እየቀጨጨ ነው የሚሄድ። ትውልዱ ለጥገኛ ጠባቂ ራሱን በተወሰነ በሌላው እጅ መስራት እየቻለ በሌላው እጅ እና ፕሮዳክቲቭ ሴክተሩ እየሞተ እየቀዘቀዘ ነው የሚሄድ። ስለዚህ በእኛ ሀገር አንዱ የስንፍና የስራ ማጣት አካባቢን ተካፍሎ ለማብለመር አንዱ ምክንያት ይሆናል።
እንዲህ ነገሮች ሁሉ በየዘመኑ ሳይሆን በየጊዜው በሚቀያየሩበት ዓለም ውስጥ ሆነን ወደ ኋላ የኖረ ታሪክን አክብሮና አንግሶ በመያዝ ያውም የማይወዱትና የማያከብሩትን ስራ እየሰሩ የሚኖሩ እነዚህ ሰዎች በምን አይነት የስነ ልቦና ተጽዕኖ ውስጥ ቢወድቁ ነው በማለት በባህር ዳር ዩኒቨርሲቲ ማህበራዊ ስነ ልቦና መምህር ከሆኑት ዶክተር ዮሐንስ አስማረ ጋር ቆይታ አደረኩ።
ማህበራዊ ተጽዕኖ የሚባል አለ በሳይኮሎጂ ወይም ሶሻል ኢንፍሉዌንስ የሚባል። ስለዚህ እያንዳንዱ ማህበረሰብ ወይም የማህበረሰብ አባል በማህበረሰብ ተጽዕኖ ውስጥ ይወድቃል። ያ ተጽዕኖ እንግዲህ አሉታዊም አዎንታዊም ሊሆን ይችላል። ግን ሁላችንም የዛ ባሪያዎች ነን ማለት ነው። በዛ ህግ ውስጥ ነው የምንተዳደረው ማህበራዊ ተጽዕኖ የሚባል እና ይሄ ማህበራዊ ተጽዕኖ ሶስት አይነት መገለጫ አለው። ማህበራዊ ተጽዕኖ ግን ከመጀመሪያው ወደ ሁለተኛው ከሁለተኛው ወደ ሶስተኛው ስሜት ተጽዕኖ እየበረታ እና ግልጽ እየሆነ ቀጥተኛ ያልሆነው ቀጥተኛ እየሆነ ያንንም ነገር ለመፈጸም ተግባሩ ውስጥ ለመሳተፍ ያለንን እንትን ይገልጻል ይላል ማለት።
ስለዚህ እነዚህን ሰዎች ሶስተኛው ላይ ነው የምንጨምራቸው።
እንግዲህ ይመስላል የሶስቱ ማለት አንደኛ እንግዲህ እውቀት ምናምን የሚለው ነገር ባይሆን እንኳን ይሄ ኖርማቲቭ የሚባለው ባህሉ ሆኖ የቆየውን ነገር ጠብቆ መሄዱ ነገር እሱ ነገር አለ። ስለዚህ የመጀመሪያው መገለጫ አለ ማለት ነው። ሁለተኛው ደግሞ አደራ ይባላል። ብዙ ጊዜ ይሄንን ነገር ይሄንን ባህል ለምሳሌ የቡና ሰርሞኒ ሊሆን ይችላል፣ የልብስ አለባበስ፣ የልብስ አይነቶች ምናምን ሊሆን ይችላል። ሌሎቹ ነገሮች አባቶች፣ ትላልቅ ሰዎች የማህበረሰብ ምሩ ይህን ነገር አደራ አጠናክራችሁ ቀጥሉበት ምናምን ብለው ለቀጣዩ ትውልድ ለአዲሱ ትውልድ አደራ ይሰጣሉ። ስለዚህ ሰዎች በዛ አደራ መሰረት በዛ ጥያቄ መሰረት ያን ባህል ያን አለባበስ ያን የጭፈራ አይነት ያን ያመጋገብና ምግብ አይነት ሊቀጥሉበት ይችላሉ ማለት ነው። ከዚህ አንጻር ሁለተኛው መገለጫ አለ። ሶስተኛው ደግሞ ይሄንን ካላደረክ ለምሳሌ እኔ ፎርማሊ የምሰማው ቀጥተኛ ባልሆነ መልኩ ለምሳሌ መቆመጥ ያመጣል፣ ይሄን ካልሰራ ሀብት አታገኝም ወይም ሌላ ጤና አታገኝም ምናምን ሊባሉ ይችላሉ ሰዎች። ስለዚህ ኮማንድ ያለው ማለት ነው። ማስፈራሪያ ያለው ዛቻ ያለው አደጋ እንዳለ የምናይበት ነገር አለ። ስለዚህ የሶስተኛው መገለጫ አለው ማለት ነው። እና በአብዛኛው የሶስቱም መገለጫ ይኖረዋል ብዬ ነው የማስበው።
ባሚናዎች ወይም በላሊበላዎች ዘንድ ባህልና ስራ ሆኖ የቀረውን ልመና ቅርጽና ይዘቱን ሊቀይር የሚያስችል መንገድ ይኖር ይሆን? ለዶክተር ዋልተ ንጉስ ያነሳው ጥያቄ ነበር።
እንዴ ነው አካታች ሲስተም መፍጠር ኢንክሉሲቭ ማለት ነው። ኢንክሉሲቭ ዝም ብሎ አይመጣም። የኢኮኖሚ አቅምሽ ሲደረጅ፣ የቴክኖሎጂ ሲስፋፋ በሀገር ውስጥ ልዩ ልዩ የስራ መስኮች ሲመጡ ሲሰፉ፣ የትምህርት እድል ሲከፈት፣ የሰው ልጆች እውቀት እየሰፋ ሲሄድ፣ ከቦታ ቦታ የመንቀሳቀስ የግሩፑ በአንድ ቦታ ላይ ብቻ ታጥሮ የነበረው እንቅስቃሴው ሲመጣ እየተቀላቀለ ሲሄድ እየደከመና መጨረሻ ላይ ወደ እንደማንኛውም ማህበረሰብ ራሳቸውን የሚያስተዳድሩበት ሁኔታ ይከሰታል ማለት ነው። ስፔሻሊዜሽን ከመጣ የተለያዩ ስራ መስኮች ክብር ያገኛሉ። አሁን ለምሳሌ በቀደመው ዘመን ካየሽ የሽመና ሙያ የተናቀ ነው፣ በእኛ ሀገር የብረታ ብረት ስራ የተናቀ ነው፣ አዝማሪ የተናቀ ነው። እነዚህ ሙያዎች አሁን ከግብርና ላይ ከሚተዳደር ሰው በላይ ሀብት ማመንጨት ጀምረዋል እና የተከበሩ ሙያዎች እየሆኑ ነው ሄዱ። ስለዚህ የተወሰኑ ሙያዎች ላይ የተንጠለጠለውን አስተሳሰብ አማራጮችን በማስፋት ቴክኖሎጂውን በማሳደግ በሰው ልጆች መካከል ያለው ምን እየሰፋ ይላል እያደገ ይላል እውቀቱ ይሰፋል ይጨምራል። ስለዚህ በእንደዚህ አይነት መካኒዝሞች ናቸው እና ቁም ብሎ በአዋጅ እንታረጁ አይደለም።
ዝግጅቴን እያጠናቀቅኩ ነው፣ ግን ከሰውነት ጋር በነበረኝ ቆይታ አንቺንማ ሳላሞግስሽ እንዲሁ አንሰነባበትም ብሎኝ ነበር። እኔም ለእናንተ መሰነባበቻ አደረኩት። የከርሞ ሰው ይበለ
እንኳን ተገናኘን ለሆዴም ለቀልቤም ደስ አለው። ይበላል ገንዘቡ ሳንዱ አምላክ ባድለው። የኔ ሴት ወይዘሮ ሜሴት መይቲቱ ጥላት ምቀኛሽን ያስቀረው በከንቱ። ያንቺንስ ምቀኛ ያንቺን ሸረኛ በደሮ ጩኸቱ ያድርቀው መጋኛ። በአህያ ሰቅሎ ያዙረው እንደኛ። እመቤቴ ነበር ነው መቼም ተልጆችሽ ጋር ያኑርሽ ዘላለም በዚህ ባለሽበት። እንደ ቢሻው ቢያደርግ በአምላክ ምን አለበት። እንካበኝና ሆዴን ይበለው ደስ ጥላትሽን ያውድመው እንደ ብርብራው ገብስ። እንዲያናያሽ እኔ ሴት ወይዘሮ ይኸው ነው እንግዲህ።
አመሰግናለሁ።
ሁላችሁ ግቡልኝ እናት
አስቴር ምስጋናውንና እንግዶቿን እናመሰግናለን። በዚህ የጎሳዬ ተስፋዬ ዜማ እስከ ማጠቃለያ ዜና እንሸኛችሁ።
ድም ፈጥሮ ካታን ታፈገተሽ ከመንደሩ ታማ ደጋው ሳይን ተጠሩ እስኪ በይ እንዴት ነው አዳሩ
የቅዳሜ ምሽት ፕሮግራማችን እየተገባደደ ነው። የተከበራችሁ አድማጮቻችን የማጠቃለያ ዜና አሰምተን ይሆናል የምንሰናበተው ለዛሬ። አንድ ሁለት ደቂቃዎች አሉና አንድ ሙዚቃ መድገም ትችያለሽ እያለችኝ ነው ፕሮዲውሰራችን ብርሃን ኃይሉ። አስቴር አወቀ እንቁጣጣሽ እያለች ሸኘ። መልካም አጥታ
አድማጮች ለሙዚቃው ሰዓት አጥሮናል። የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ስራ አስፈጻሚ ኮሚቴ ዛሬ ስብሰባውን መጀመሩ ታውቋል። ስብሰባው በመጪው ድርጅታዊ ጉባኤ ዝግጅት ላይ እንደሚያተኩር ይነገራል። ኢትዮጵያ የባህር ኃይል እንዲኖራት ለማድረግ እንቅስቃሴዎች ተጀምረዋል ይላሉ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሰራዊት ዋና ኤታማዦር ሹም ጀነራል ሰዓረ መኮንን። ጀነራል ሳረ ይህን ያሉት የሰሜን እዝ የሀገር መከላከያ ሰራዊት አዲሱን ዓመት ምክንያት በማድረግ በመቀሌ ከተማ ዛሬ ባዘጋጀው መድረክ ላይ መሆኑን በዚያ የሚገኙ ዘጋቢያችን ሙልጌታ አጽባ ገልጾልናል። በቀጣዩ አዲስ ዓመት በኢትዮጵያ ዘመናዊ ቴክኖሎጂ የበለጸገ ሰራዊት ለመገንባት ታቅዶ እየተሰራ መሆኑን ጀነራል ሳረ ገልጸዋል። ለዚህም መንግስት የተለያዩ አደረጃጀቶች ቀርጾ ስራዎችን ጀምሯል ብለዋል። ከነዚህ አደረጃጀቶች መካከል አገሪቱ በ2011 ዓመተ ምህረት የባህር ኃይል ለመገንባት የሚያስችል ስራ የምትሰራ መሆኑ አንደኛው መሆኑን ተናግረዋል። የባህር በር የሌላት ሀገር የባህር ኃይል እንዳይኖራት የሚያግድ ነገር የለም ሲሉም አስረድተዋል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 3 ሰዓት እስከ 4 ሰዓት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም እዚህ ላይ ፈጸመ። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ብርሃን ኃይሉ መርታልናለች። ነገ እሁድ በ3 ሰዓት የራዲዮ መጽሔት ይጠብቃችኋል። አብራችሁ እንድታመሹ እንጋብዛለን። ለዛሬ አብራችሁን ስለቆያችሁ እናመሰግናለን።